ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ላለፉት አያሌ ዓመታት በኢትዮጵያ መንግስት ላይ ተቃውሞን በማሰማት ትችት በመሰንዘርና የሰብአዊ መብት ጥሰቶችን ጉዳይ ይዞ አደባባይ በመውጣት የሚታወቀው አርቲስት ታማኝ በየነ ከ22 ዓመታት በኋላ በመጪው ቅዳሜ ኢትዮጵያ ሊገባ መሆኑን አስታወቀ።
ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጥ እንዳይቀለበስ፣ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው።
ታማኝ በየነን በጋቢና አሳፍረናል።
የአርቲስቱ አቀባበል የኢትዮጵያውያንን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ አስታውቋል።
ይህ ሁሉ ሰው የሚደግምበት አንድ ዓላማ አለው። ኢትዮጵያዊነት፣ አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ዕጣ ፈንታ ወደፊት እንድናሻግር እንፈልጋለን እና
የአቀባበል ኮሚቴው ጸሐፊ በዚህ ላይ ተናግረዋል። መግለጫውን የተመለከተ ዘገባ ይዘናል።
በሌላ ዘገባ በመቀለ ከተማ በማህበር የተደራጁ ወጣቶች በጎዳና ላይ ድንኳን ተክለው ለተቸገሩ ህጻናት የትምህርት ቁሳቁስ በማሰባሰብ ላይ ይገኛሉ።
ላይክ ሁሉም ሰው ያለውን ድጋፍ ከእስክሪብቶ እስከ ደብተር በብርም ድጋፍ እያደረግልን ነው እና
የትምህርት መሳሪያ በማጣት ከትምህርት እንዳይቀሩ ሳኒታሪዎችን በመስጠት አመት በዓል ሲሆን ደግሞ አንዳንድ ነገሮችን በመስጠት እንከታተላቸዋለን።
አነስተኛ ገቢ ያላቸውን ተማሪዎች ለመርዳት ከሚንቀሳቀሱት ወጣቶች ሁለቱን ነበር ያዳመጣችሁት። ሙሉ ዘገባውን ይዘናል።
በሌላ ዘገባ በውጭም ሆነ በሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል የምክክር መድረክ አካሄዱ።
በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን።
የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ናቸው። ሙሉ ዘገባውን ይዘናል።
ጋቢና ቪኦኤ፣ ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዜናዎቹን ይዘን ተመልሰን መጥተናል። አገራቸው ከዩናይትድ ስቴትስ ጋር የጋርዮሽ ንግድ ለማሳደግና የአሜሪካውያንን መዋለ ንዋይ መዳቢዎች ለመሳብ እንደምትፈልግ የኬንያው ፕሬዚዳንት ኡሁሩ ኬንያታ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ትላንት የኬንያውን መሪ በዋይት ሀውስ ቤተ መንግስት ተቀብለው በንግድና የጸጥታ ጥበቃዎች ላይ ያተኮሩ ውይይቶች አካሂደዋል። ሁለቱ መሪዎች ትላንት ተገናኝተው ከመነጋገራቸው አስቀድሞ ፕሬዚዳንት ኡሁሩ ለአሜሪካ ድምጽ በሰጡት ቃለ ምልልስ ሀገራቸው ሙስናን በመዋጋትና ለባዕዳን መዋለ ንዋይ መዳቢዎች የሚያስፈልገውን የጸጥታ ጥበቃ በማጠናከር ላይ መሆኗን አስረድተዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ በኢትዮጵያ፣ በደቡብ ሱዳንና በሶማሊያ መረጋጋት እንዲፈጠር ጥረት መደረጋቸውንም አስረድተዋል።
የሰሜን አሜሪካ ነጻ የንግድ ስምምነት ላይ ካናዳ ያላት አቋም ከማንም የማይገጥም ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ገለጹ። ዩናይትድ ስቴትስና ሜክሲኮ ካናዳን ያገለለ ስምምነት መፈራረማቸውም ተነግሯል። ስምምነቱ አሁን ትራምፕ ትላንትና ሰኞ እንደገለጹት የዩናይትድ ስቴትስና የሜክሲኮ የንግድ ስምምነት ተብሎ እንደሚጠራም ተገልጿል። ከእንግዲህ ኤንኤኤፍቲኤ በሚል የምህጻረ ቃል የሚታወቀው ስምን እናስቀራለን ያሉት ትራምፕ ምክንያታቸውን ሲገልጹ ደግሞ ይህ ስም ዩናይትድ ስቴትስን በእጅጉ ጎድቷታል ብለዋል። ትራምፕ አክለውም ይህ ቀን ለንግድ ስራ ትልቅ ነገር ነው፣ ይህ ስምምነት ለአገሮቻችንም ትልቅ ቦታ አለው ሲሉም ተናግረዋል። የሜክሲኮ መሪ ኤሪክ ፔኔቶ እና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ቢሮ በስልክ በተነጋገሩበት ወቅት የተጋበዙ ጋዜጠኞች እንደነበሩም ታውቋል። ይህ የ24 ዓመት ዕድሜ ያለው የሶስት ሀገሮች የንግድ ስምምነት በትራምፕ አገላለጽ ከእንግዲህ የሞተ ነገር ነው ብለውታል። የሜክሲኮ መሪ በበኩላቸው ናፍታን በአዲስ መልክ ለማዋቀርና ለማሻሻል ተስፋቸውን ሲገልጹም ተሰምተዋል።
የደቡብ ሱዳን ሽምቅ ተዋጊዎች መሪ ሪክ ማቻር እና ሌሎች የተቃዋሚ ፓርቲ መሪዎች ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት ለማብቃት የታቀደውን የሰላም ስምምነት አንፈርምም ማለታቸው ተሰማ። ማቻር እና ፕሬዚዳንት ሳልቫኪር ባለፈው ወር ካርቱም ላይ የተኩስ አቁም ውልና የስልጣን ክፍፍል ስምምነት መፈራረማቸው አይዘነጋም። አንድ የልዑካኑ ቡድን አባል በትላንትናው ዕለት ሰኞ ውይይት ላይ እንደተናገረው ጉዳዩ ወደ ኢጋድ መሪዎች ተላልፏል።
ካምቦዲያ በእስር ላይ የነበሩ 14 የፈረሰው የሀገሪቱ ተቃዋሚ ፓርቲ አባላትን ፈታች። ይህ ጠቅላይ ሚኒስትሩ ሃንሲን ለአርባ ዓመታት የሙጥኝ ብለው የያዙትን ስልጣን ለማስቀጠል የሚያስችል አወዛጋቢ ምርጫ በሚካሄድበት በአሁኑ ወቅት መሆኑ ነው። እንደ አውሮፓውያን አቆጣጠር በ2014 በነበረውና በዋና ከተማዋ ውስጥ አመጽ በቀሰቀሰው ሰልፍ ተሳትፋችኋል ተብለው የታሰሩት እነዚህ የተቃዋሚ ፓርቲ አባላት ከካምቦዲያው ንጉስ ይቅርታ ከተደረገላቸው በኋላ ነው ከፍኒም ፔኑ ፕሪሳር እስር ቤት በዛሬው ዕለት የተፈቱት። እስረኞቹ ከሰባት እስከ 20 ዓመት ተፈርዶባቸው እንደነበርና አሁን የተለቀቁትም የይቅርታ መጠየቂያ ደብዳቤ ጽፈው ከፈረሙ በኋላ እንደሆነም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። ላለፉት አያሌ ዓመታት በኢትዮጵያ መንግስት ላይ ተቃውሞን በማሰማት ትችት በመሰንዘርና የሰብአዊ መብት ጥሰቶችን ጉዳይ ይዞ አደባባይ በመውጣት የሚታወቀው አርቲስት ታማኝ በየነ ከ22 ዓመታት በኋላ በመጪው ቅዳሜ ኢትዮጵያ ሊገባ መሆኑን አስታወቀ። ጽዮን ግርማ ዝርዝር አላት።
የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ከቀየራቸው ጉዳዮች አንደኛውና የዕለት ተዕለት የትኩረት ዜና የሆነ የመጣው ጉዳይ ኢትዮጵያ አይገቡም የተባሉ ሰዎች አንድ በአንድ ወደ ሀገራቸው እየተጓዙ መሄድ መቻላቸው ነው። ላለፉት 22 ዓመታት መቀመጫውን ዩናይትድ ስቴትስ አድርጎ በውጭ ሀገር በየመድረኮቹ ሁሉ ድምጹን ጮክ አድርጎ በተቃውሞ መድረኮች ላይ የሚያሰማው አርቲስት ታማኝ በየነ በትላንትናው ዕለት በሰጠው ጋዜጣዊ መግለጫ በመጪው ቅዳሜ ነሐሴ 26 2010 ዓ.ም ሀገሬ ኢትዮጵያ እገባለሁ ብሏል።
በኢትዮጵያ ውስጥ የበቀል ፖለቲካ ቆሞ የእኩልነት አገር እንድትሆን ነው ስንደክም የነበረው። ስለዚህ ይሄ ሀሳብ እርዳታ የሚፈልግበት ጊዜ ነው። ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጡ እንዳይቀለበስ፣ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው።
አርቲስት ታማኝ በየነ ለጊዜው ለአጭር ጊዜ ወደ ኢትዮጵያ እንደሚጓዝ ገልጾ ለኢትዮጵያውያን አዲስ ዓመት ኢትዮጵያ መሆኑ ደግሞ ምን ያህል አስደሳች እንደሆነበት በመግለጫው ላይ ተናግሯል። ከዚህ ቀደም ሲነሱ የነበሩ የለውጥ ጥያቄዎች እንዳልተመለሱ ጠቁሞም ግን ደግሞ ሀገሪቷን በጋራ ለመለወጥ የሚያስችል በር ተከፍቷል ብሏል።
በነገራችን ላይ የተመለሰ ጥያቄ ያለ አይመስለኝም። ግን ምንድን ነው ታዲያ ለውጡ ለሚለው፣ ለውጡ ከማንም የምንጠብቀው አይደለም። ካሁን በኋላ ይሄን የተጀመረ ለውጥ ይዘን ባለቤት ሆነን አገራችን ወደምንፈልገው አቅጣጫ መግፋት አለብን ከሚል መንፈስ ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተቀይሯል ማለት አይደለም። ብዙ ብዙ ስራ የሚጠይቅ እንደውም ካሳለፍነው ዘመን በላይ ከፊታችን ችግር አለ ብዬ አምናለሁ። መሬት የብሔር ብሔረሰቦች ነው የሚለው የኢትዮጵያ ሕገ መንግስት ምን ማለት ነው? ይሄ ጥያቄ በጣም ምሁራን የህግ ሰዎች ያንዳንዱ ያገር ሽማግሌ ሁሉ ሊመክርበት የሚገባ ነው። መሬት የብሔረሰቦች ነው ሲባል በብሔረሰብ ያዋቀርከው ክልል አለ። ከዛ ክልል ያንቋንቋ ወይ የማይናገር የዛ አካባቢ ዜጋ አይደለም ማለት ነው። እንዴት ነው እንደዚህ ለመቀጠል የሚችል? ለምንድን ነው በየጊዜው በየቦታው ግጭት የሚመጣው? መሰረታዊ የሆነ እንዲህ አይነት ችግሮችን የሚፈታ ነገር መጀመር አለበት። ስለዚህ ያንን የተወሰኑ ኃይሎች እንዲያረጉ ሳይሆን እያንዳንዳችን ገብተን ወደ ጨለማው ዘመን ላለመመለስ አስተዋጽኦ ማድረግ አለብን። ይህ ለውጥ የኔ ነው። በተከፈተው መስመር ገብተን ኢትዮጵያን የእኩልነትና የነጻነት ሀገር ማድረግ አለብን በሚል መንፈስ ሁሉም ዜጋ መሳተፍ ያለበት ነው። ዶክተር አብይ አመተው የሚሰጡን ነገር የለም። መንገዱን ለማመቻቸት ሞክረዋል። ዜጎች በዛ ውስጥ ገብተን ይሄንን እንዳይቀለበስና ለሁላችን የሚመች እንዳይጠበል እኩል በሳይዛችን የምንሰፋው ህገ መንግስት አድርገን ኢትዮጵያን የጋራ ማድረግ አለብን የሚል እንጂ ጥያቄዎች ተመልሰዋል በሚል አይደለም።
ታማኝ በርሱ በኩል ለኢትዮጵያ ይጠቅማል ያለውን ሁሉ እንደሚያከናውንም ገልጾ በተለይ በውጭ ሀገር የተቋቋመውን የዓለም አቀፍ ጥምረት ለኢትዮጵያውያን መብት የተሰኘውን ድርጅት ከዚህ ቀደም ያከናወናቸውንና እያከናወናቸው ያሉትን ተግባራት አጠናክሮ መቀጠል እንደሚፈልግ ጠቁሟል።
በደንብ በአግባቡ ብዙ ህዝብ ተረድቶታል ብዬ አላስብም። ግሎባል አላያንስ የሰራውን ስራ እኔ በውስጡ ስላለው ሳይሆን ከኔ ውጪ ያሉ ፕሮፌሽናሎች፣ ትልልቅ ሰዎች በተለያየ ዓለም አቀፍ ተቋማት ውስጥ የሚሰሩ በጣም ከራሳቸው በላይ ለሀገራቸው የሚያስቡ ትልልቅ ሰዎች ያሉበት ነው እና ከ2013 ጀምሮ እስካሁን ድረስ ትልልቅ ስራ ሰርተናል ብዬ አምናለሁ በሙሉ ልብ።
ድርጅቱ የሰራቸውን ስራዎችም ሰፋ ባለመልኩ በዝርዝር አብራርቷል። ታማኝ የኖረባትን አሜሪካንንም አረሳትም አመስግኗታል።
አያቶቼ ቅድመ አያቶቼ አፈር ውስጥ ገብተው ለኔ የሰጡኝ አገር የሰጠኝን መብት ነፍገው ሲያስወጡኝ እንደ ሰው ተረክቦ እንደ አሜሪካዊ እስከዛሬ ድረስ ደግሞ የምፈልገውን እንዳሰብና እንድናገር የፈቀደልኝ ይሄን አገር ህዝብና መንግስት በእውነት ይሄን አጋጣሚ በአማርኛ አስተርጉመውን ቢሆን ይሰሙታል። በጣም ማከብረውና ማመሰግነው አገር ነው። ምክንያቱም እቺንም ቀን የስደት ማደሪያ እንድትሆን አይደለም እንደ ዜጋ እኩል ኖሬ ወደ ሀገሬ እንድመለስ ያደረገ ሀገር ነው አሜሪካና ለአሜሪካኖችም ትልቅ አክብሮት አለ።
በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን ለሌሎች ከማስተጋባት ውጪ አንዱን ብሔር አወድሶ ሌላውን አንኳሶ እንደማያውቅ የገለጸው ታማኝ ዘመኑ የመረጃ በመሆኑ ወጣቶች በፕሮፓጋንዳ ከመመራት ይልቅ በመረጃ ላይ ተመስርተው ለሀገራቸው አስተዋጽኦ እንዲያበረክቱም መክሯል።
በተያያዘ የአርቲስት ታማኝ በየነ አቀባበል የኢትዮጵያውያንን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ አስታውቋል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዟል።
የአርቲስት አክቲቪስትና የሰብአዊ መብት ተሟጋች መሆኑ የተገለጸው የታማኝ በየነ አቀባበል ኮሚቴ ዛሬ በኢትዮጵያ ሆቴል በሰጠው ጋዜጣዊ መግለጫ አርቲስቱ ቅዳሜ ነሐሴ 26 ቀን 2010 ዓ.ም ረፋዱ ላይ አዲስ አበባ እንደሚገባ አስታውቋል። የኮሚቴው ጸሐፊ አቶ ይድነቃቸው ከበደ መርሃ ግብሩ እንዳስታወቁት ከሆነ ታማኝ በየነ ወደ ሀገሩ መመለሱን ምክንያት በማድረግ የሁለት ቀን ልዩ ዝግጅቶች እንዳሉ አመልክተው የአርቲስቱን ሙሉ ማንነት ዘርዘር አድርገው አስታውቀዋል።
ለረጅም ዓመታት አንድነትን፣ ፍቅርን፣ መቻቻልና መተሳሰብን ሲሰብክ የኖረ አንድ ህዝብ አንድ ኢትዮጵያ የሚል አቋም ያለውና ብሔር ሃይማኖት ሳይለይ ለኢትዮጵያ የታገለ በውዝዋዜ፣ በትወና፣ በድምፃዊነት፣ በዳንስ አሰልጣኝነት፣ የተለያዩ ሙዚቃ መሳሪያዎችን በመጫወት በድንቅ መድረክ መሪነትና ኮሜዲያንነት የብዙ ተስጦ ባለቤት የሆነው ተወዳጁ ታማኝ በየነ ነሐሴ 26 ቀን 2010 ዓ.ም ወደ እናት ሀገሩ ይመጣል።
ከታማኝ በየነ ጋር በቅርብ አብረው የሰሩ ድምፃውያን ጸጋዬ እሸቱ፣ አረጋኝ ወራሽና ሌሎችም በአርቲስት ታማኝ በየነ ወደ ሀገር መመለስ የተሰማቸውን ተናግረዋል። ብርጋዴር ጀነራል ካሳይ ጨመዳም አርቲስቱ በየበረሃው እየሄደ የቀድሞውን ሰራዊት እንዴት ባለ መንገድ መንፈሱን ይገነባ እንደነበረ አስታውሰዋል። ሌላው የአቀባበል ኮሚቴው አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ነቢዩ ባዩ በበኩላቸው ይህንን ብለው ነበረ።
የታማኝ በየነ ወደ ኢትዮጵያ መምጣት አንድ ነገርን ሳናሰምር ሳናነሳ ማለፍ አንፈልግም። ይኸውም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ አሜሪካ ተጉዘው ግንቡን ናፍርስ ድልድዩን እንገንባ የሚል መርሃ ግብር ይዘው ነው ሄዱት። ታስታውሱ እንደሆነ የዛ ግንብ መፍረስ የምናበስረው ከታማኝ ጋር በመተቃቀፍ ነው የሚል ንግግር ተናግረው ነበር። ድልድዩም መገንባቱን ጀምሯል ብለው ነበር። የታማኝ ወደ ኢትዮጵያ መምጣት ደግሞ የዛ ድልድይ መጠናከርን ያመለክታል ብለን እናምናለን።
ያቀባበል ስነ ስርዓቱም ሆነ ተከትለው የሚከናወኑት መሰናዶዎች ሁሉ አንድ ግለሰብ ከመቀበል በላይ ነው ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር እና የኮሚቴው አባል አቶ የሸዋስ አሰፋ ናቸው።
እንግዲህ ይሄ ሁሉ ሰው የሚደግምበት አንድ ዓላማ አለው። ኢትዮጵያዊነት፣ አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ዕጣ ፈንታ ወደፊት እንድናሻግር እንፈልጋለን እና ግለሰብ ከመቀበል በላይ ነው፣ ድርጅት ከመቀበል በላይ ነው። ይሄ ስራ ለሀገር በማሰብ ነው የሚደረገው።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ በውጭ ለሚገኙ ተቃዋሚ የፖለቲካ ፓርቲዎችና ግለሰቦች በይቅርታ በአንድነትና በፍቅር መንፈስ ወደ አገራቸው እንዲመለሱ ጥሪ ካደረጉ ወዲህ አብዛኞቹ ዕውቅ ተቃዋሚ የፖለቲካ ድርጅቶች አመራር አባላት መመለሳቸው ይታወቃል። በዛሬው ዕለት ደግሞ በመድረክ ተዋናይነቷና በግጥም ጸሐፊነቷ በእጅጉ የተመሰገነችው አርቲስት ዓለም ፀሐይ ወዳጆ ከረዥም ዓመታት ስደት በኋላ ወደ አገሯ መግባቷ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቀድሞ በብሔራዊ መረጃና ደህንነት ተቋም የጸረ ሽብር ግብረ ኃይል ማስተባበሪያ መምሪያ ኃላፊ ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፍርድ ቤት ፈቀደ። ፍርድ ቤቱ ተለዋጭ ቀጠሮም ሰጥቷል። የቀድሞ መምሪያ ኃላፊ የሰኔ 16ቱን የቦምብ ጥቃት አስተባብረዋል ሲል ፖሊስ ጠርጥሯቸዋል። መለስካቸው አምሃ ዝርዝሩን ይዟል።
ፖሊስ ለፌዴራሉ አንደኛ ደረጃ ፍርድ ቤት ተረኛ ችሎት ቀደም ሲል በነበረው ቀጠሮ 7 ቀን ተጨማሪ ምርመራ ጊዜ ተፈቅዶለት የነበረ ቢሆንም ሌላ ተጨማሪ 14 ቀን ምርመራ ጊዜ እንዲፈቀድለት ጥያቄ አቅርቧል። የጥያቄውን ምክንያት ሲያብራራም ሰኔ 16 ቀን 2010 ዓ.ም በአዲስ አበባ መስቀል አደባባይ ጠቅላይ ሚኒስትር አብይ አህመድን ለማመስገንና ያለውን ድጋፍ ለማሳየት በወጣው ሕዝብ ላይ የቦምብ ጥቃቱን የፈጸሙት በብሔራዊ መረጃና ደህንነት ተቋም የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ አቶ ተስፋዬ ኡርጌ ከሳቸው በታችና ከበላያቸው ካሉ የተቋሙ ባልደረቦች ጋር በግብረ አበርነት ማስተባበራቸውን ለፍርድ ቤቱ ተናግረዋል። ፖሊስ አክሎም የቀድሞ መምሪያ ኃላፊ ሌላም የሚጠረጠሩበት ወንጀል አለ ብሏል። እንደ ፖሊስ ከሆነ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች በተቀሰቀሱ ግጭቶች ተጠርጥረው ቤታቸው ሲፈተሽ ቦምብና የጦር መሳሪያዎች ተገኝተዋል። ስለሆነም የጠየቀው ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪው ጠበቃ ይህን ቢቃወምም ፍርድ ቤቱ የተጠርጣሪው የምርመራ መዝገብ እንደሚያስረዳውና ፖሊስም እንዳስረዳው የወንጀሉ ድርጊት ወደ ሽብር ተግባር ሊወስድ የሚችል ከባድ ድርጊት እንደሆነ በመረዳቱ ተጨማሪውን የ14 ቀን ጊዜ ለፖሊስ ፈቅዷል። ለጳጉሜ 1 2010 ዓ.ም ተለዋጅ ቀጠሮ ሰጥቷል። ሰኔ 16 ቀን በመስቀል አደባባይ በተሰነዘረው የቦምብ ጥቃት የሁለት ሰዎች ሕይወት አልፎ በመቶ የሚቆጠሩ ሰዎች ለከባድና ቀላል የአካል ጉዳት መዳረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። በመቀለ ከተማ በማህበር የተደራጁ ወጣቶች በጎዳና ላይ ድንኳን ተክለው ለተቸገሩ ህጻናት የትምህርት ቁሳቁስ በማሰባሰብ ላይ ይገኛሉ። ለዚህ ዓመት የትምህርት ዘመን የሚያገለግል በቁጥር 1000 የተሟላ የትምህርት መርጃ መሳሪያ ለተቸገሩ ተማሪዎች ለማሰባሰብ ነው እቅድ የያዙት። ሙሉጌታ አጽብሃ ከመቀለ ዘገባውን ልኮልናል።
ኬብሮን በህብሪው ቋንቋ ህብረት የሚል ትርጉም አለው። በመቀለ ከተማ የተሰባሰቡ ወጣቶችም ያቋቋሙት የተራዶ ማህበር በዚህ ሰየመውታል። እነዚህ ወጣቶች ከ2008 ዓመተ ምህረት ጀምሮ ባለፉት አመታት በክረምት ጊዜ በመንገድ ላይ ድንኳን ተክለው አንድ ሽግ ለአንድ ህፃን በሚል መፈክር የትምህርት ቁሳቁስ ሲሰበስቡ ቆይቷል። በዚህ አመትም ከነሐሴ 1 ጀምሮ እያሰባሰቡ ይገኛሉ። ከወጣቶቹ አንዱ ሳሙኤል ገብረ ማርያም
የማህበረሰባችን ችግር የኛ ችግር ብለን ተነስተናልና ላለፉት 3 አመታት on street like campaign ያርግን ለሰዎችን እንዲረዱን ቀስቀሳ ያርግን ነውና የሰዎች ሪአክሽን በጣም ጥሩ ነው። ላይክ ሁሉም ሰው ያለውን ድጋፍ ከስክሪቶስ ከደፍተር በብርም ድጋፍ ያርግልን ነውና የኛ ልጆች ናቸው። ሁሉም የኛ ልጆች ናቸው። እነሱን የሚረዱን ለነሱ ነው ሪፕላይ ያርግን ያለው ነውና ሁሉም ነገር በጥሩ ይሄድ ነው። የሰውም ሪአክሽን በጣም ጥሩ ነው።
ኢሌኒ የኩና አምላክም የማህበሩ አባል ናት። በጎዳና ላይ የተራዶ ማህበሩን ለሚያግዛቸው ህፃናት የሚያስፈልግ የትምህርት ቁሳቁስ ስታሰባስብ አግኝቻታለሁ።
ኪብሮን ተራዶ ማህበር በእኛ ስር 42 የሚሆኑ ተማሪዎች አሉ። አመቱን ሙሉ ምንከታተላቸው ያቅማችንን ያክል የትምህርት መሳሪያ በማጣት ከትምህርት እንዳይቀሩ ሳኒታሪዎችን በመስጠት አመት በዓል ሲሆን ደግሞ አንዳንድ ነገሮችን በመስጠት እንከታተላቸዋለን። አሁን ይሄ በክረምት የጀመርነው ካምፓይን ዋን ፓክ ፎር ዋን ቻይልድ ይባላል። ለሶስተኛ ጊዜ ነው እየሰራ ነው ያለ ነው። ላለፉት 2 አመታት 500 ለሚሆኑ ተማሪዎች መስከረም ሲገቡ በትምህርት መሳሪያ እጦት ከትምህርት እንዳይቀሩ የትምህርት ማቴሪያሎችን በመስጠት ትምህርት እንዲጀምሩ ያቋማችን ያህል ለመሞክረናል። አሁን ደግሞ ጀምረናል። ከነሐሴ 1 እስከ ነሐሴ 30 ተጀምሯል ኦሬዲ ካምፓይኑ። እና ማህበረሰቡን ከተባበረን ለአንድ ሺህ ተማሪዎች ማለት 1000 ፓክ ለመሰብሰብ ነው እቅዳችን። አንድ ፓክ የሚባለው 12 ደብተር፣ 2 እስክሪብቶ፣ 2 እርሳስ፣ 2 ላጲስ እና 2 መቅረጫ ነው። ይህንን አንድ ሰው ለአንድ ተማሪ ሸፍናለሁ ማለት ከፈለገ 163 ነው። ግን ሰው ያቅሙን ያክል አንድ እስክሪብቶም ብትሆን አንድ እርሳስም ብትሆን ይዞ እንዲመጣ እያደረገን ነው። ያው እስካሁን ባለው አሪፍ እየሄደ ነው።
በመቀለ ከተማ ወደ 10000 የሚጠጉ ህጻናት የትምህርት ቁሳቁስ ለማግኘት ይቸገራሉ። ከነዚህም የ10% ለመሸፈን ነው እነዚህ ወጣቶች እየሰሩ የሚገኙ። በዚህ ክረምትም 1000 እሽግ ለማግኘት አቀደዋል።
አደደርተን ደፍተር ፈልተሳስ ፈልተስክሪቶ ፈልተመጽሪ ፈልተላፒስ
የበኩላቸውን ድርሻ ሲያበረክቱ ካገኘኋቸው የመቀለ ነዋሪዎች የወጣቶቹን ተነሳሽነት አድንቀው በቀጣይ ህብረተሰቡ ማህበራዊ ችግሮችን በመፍታት ዙሪያ አጋዥ ሊሆን ይገባል ይላሉ።
ወጣቶቹ ስለዚህ ሀሳብ ሲያነሱና ሲነግሩኝ በጣም ደስ አለኝ። ምክንያቱም ወጣቶች ናቸው፣ ከ22 እስከ 27 ዓመት አካባቢ ናቸው እና በጣም ደስ የሚል ወላጆች ለሌላቸው ማስተማር ያላጡ ልጆች ለማገዝ መነሳሳታቸው ትልቅ ነገር ነው። ደስ ብሎኛል። ልጆቹ በጣም ኢንተረስቲንግ ናቸው እና ይሄ ነገር ሁሉ ሊለምደው የሚገባ ነገር ነው። በዚህ ጊዜ ብዙ ወላጆች ያጡ ልጆች አሉ እና እነዚህ ወጣቶችም ይህንን ሀሳብ ይዘው በመንቀሳቀሳቸው እኔ አንድ ደርዘን ሁለት ደርዘን ብሰጥ በጣም ትንሽ ነው ለእኔ። ሁሉም እንደዚህ ቢሰጥ ግን ለልጆቹ በጣም ትልቅ አጋዥ ይሆናል። ከባድ ነው የሰው ፊት እና ይሄ ግን ህዝቡ ሊገነዘበው የሚገባ ነገር ነው። ምክንያቱም በጎ ነገር ነው ለድሃዎች ማገዝ የሚል እነዚህ ልጆች ራሳቸውን አውጥተው ለእነዚህ ለማገዝ ቆርጠው ተነስተዋል እና እየዞሩ መንገድ ላይ ያቆሙ አቅም ያለው ሰው እያዩ ምናምን ይጠይቃሉ እና ሁላችንም ይሄ ነገር ደስ ብሎን እኛ ማናደርገው። ለምሳሌ እኔ እየዞርኩኝ እንትን ማለት አልችልም። እነዚህ ግን በጣም ተነሳስተው ይሄ ነገር ገብቷቸው እያደረጉት ነው።
የተቸገሩ ህጻናት ያ እንግዲህ አባት እናት የሌላቸው የሚረዳቸው ሰዎች የሌላቸው የትምህርት በአንዳንድ ማቴሪያል የትምህርት የሚያቋርጡ ስላሉ ለዛ ትብብር በማድረግ ያው የሚሰሩት ስራ በጣም ደስ የሚል ስለሆነ እኔም ያው ያቅሜ አንድ ፓኬት ደብተርና ያው ያቅሜ ዳታ አድርጌያለሁ ማለት ነው።
የኬብሮን ተራዶ ማህበር መንገድ ላይ ድንኳን ተክለው ብቻ አይደለም የትምህርት ቁሳቁስ አሰባስበው ለህፃናት የሚያግዙት። የራሳቸው ገቢ ስለሌላቸው ጫማ መጥረግ ስራም እየፈጸሙ ብር አሰባስበው ህፃናትን ይረዳሉ።
አብዛኞቻችን ተማሪዎች ነን እና ቋሚ የሆነ ገቢ የለንም። ከራሳችን 20 ብርም ብትሆን 30 ብርም ወርሃዊ መዋጮ ነው የምናሰባስበው። እሱ ስለማይበቃን ግን አንዳንዴ ከተማ ወጥተን ሊስትሮ በመጥበቅ ሰው ዝም ብለ ሄደ ስጠኝ ከምትለው የሆነ ስራ ሰርተ እሱ ለሊስትሮ የሚከፍላትን እሱ ለእኛ ቢሰጠንና እኛ ደግሞ ለልጆቹ አሰባስበን የሆነ ነገር ብናደርግላቸው ብለን ብዙ ጊዜ ተንቀሳቅሰናል። ያው አብዛኛው ማህበረሰቡ ክፍል ይገነዘባል፣ ይረዳሃል። ያው ግን አንዳንድ አጋጣሚዎች አይጠፉም። ያው የማይረዳል ብዙ ሰው አለ። የምታደርገው ነገር በጥሩ በጎኑ የማያየው ብዙ ሰው አለ። ብዙ ገጠመኞች ያጋጥሙናል። ግን ያው እነሱን በትዕግስት በማለፍ የአብዛኛው ህብረተሰብ ደግሞ ጥሩ የሆነ አቀባበል ስላለው እነሱን ወደ ጎን በመተው ያው እስካሁን ቀጥለናል ማለት ነው።
ለአሜሪካ ድምጽ ራዲዮ ሙልጌታ ጽባሃ መቀለም።
ወደ ተከታዩ ዘገባችን እናልፋለን። በውጭና በሀገር ውስጥ የሚገኙ የአማራ ክልል ተወላጅ ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል ያሉትን የምክክር ጉባኤ አካሄዱ። ዶክተር ገበያው ጥሩነህ የአማራ ምሁራን መማክርት ፕሬዝዳንት ሆነው ተመርጠዋል። የአማራ ክልል መንግስት የምሁራን የምክክር ጉባኤ 105 አባላትንና 15 የቦርድ ሰብሳቢዎችን በማጽደቅ ምክክሩን አጠናቋል ትለናለች አስቴር ምስጋናው ከባህር ዳር። ከውጭም ሆነ ከሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን ዛሬ በባህር ዳር ከተማ ተገኝተዋል። ምክንያታቸው ደግሞ የአማራ ተወላጆች ምሁራን መማክርት ጉባኤን ለመመስረት ነው። በዚህ የውይይት መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ከመንግስት ጋር አብሮ መስራት ማለት ፖለቲከኛ መሆን አይደለም፣ አንጻራዊ ቢሆንም ከፖለቲካ ፈጽሞ ነጻ የሆነ ሰው የለም ብለዋል።
በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርካታ ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። ዛሬ የሁላችሁንም በር ለማንኳኳት ስንወስን ሀገር በእውቀት እንጂ በልበ ብርሃንነት ብቻ እንደማይመራ ተገንዝበን ሀገር በመገንባት ሂደት ውስጥ ህዝብ፣ መንግስትና የግል ባለሀብቶች ትልቅ ድርሻ አላቸው። ይሁን እንጂ ሁሌም በእውቀትና በጥበብ ካልተሳሰሩና ካልተደጋገፉ ወንዝ ማሻገር አይችሉም።
ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ጨው ለራስ ስትል ጣፍጥ፣ ያለዚያ አሞሌ ነው ብለው ይጥሉሃል የሚለውን የሀገራችንን ብሂል በማጣቀስ ነበር ሀገርንና ህዝብን ማስቀደም እንደሚያስፈልግ የተናገሩት።
የችግር ፈችነት፣ የአብሮነት፣ የመፍትሄ አካልነት መርህ በመከተል ወደፊት መራመድ ጊዜውና መድረኩ የሚጠይቀው ነው። ከዚያ አኳያ ለራስ ስትል ጣፍት ካልሆነ አሞሌ ነው ብሎ የወረጉሮ አለ አይነትም ታሪክ ይመጣልና የአስተሳሰብ አስተላለፍ አመለካከት ከፖለቲካ አኳያ ያልፋል። አገርና ህዝብ ግን በቅብብሎሽ ትውልድ ይቀጥላል። ቁም ነገር ያለውን አሻራ አስቀምጦ ማለፍ ከእያንዳንዱ ተዋናይ ይጠበቃል።
ይህን የምሁራን የመማክርት ጉባኤ ለመመስረት ከአራት ወር በፊት እንቅስቃሴ የተጀመረ ሲሆን ከውጭ ሀገራት ተሞክሮ የተወሰደና በውጭ ሀገር የሚኖሩም የክልሉ ተወላጆች እንደተሳተፉበት የሚናገሩት የምሁራኑ ተሳትፎ አስተባባሪ ግብረ ኃይል ሰብሳቢ ዶክተር ገበያው ጥሩነህ ናቸው።
አምስት መርሆችን አስቀምጠን ነበር። እነዚህም አንደኛ፣ የምሁራን ተሳትፎ ተቋማዊ ህልውና የሚያስፈልገው መሆን እንዳለበት፣ ሁለተኛ፣ ይህ ተቋም በአወቃቀርም ሆነ በአሰራር ነፃና ገለልተኛ ሆኖ በየጊዜው በምርጫ ከሚቀያየረው ገዢ ፓርቲም ሆነ የመንግስት አካል ጋር በቋሚነት ለክልሉ ልማትና እድገት ሳይንሳዊ ስነ ዘዴን ተከትሎ የሚሰራ መሆን እንዳለበት፣ ይህ ተቋም አማራ ብሔርተኝነትንና ኢትዮጵያዊ ዜግነትን አጣጥሞ ለሁለንተናዊ ክልላዊ ብሎም አገራዊ እድገት የሚሰራ መሆን እንዳለበት፣ አራተኛ፣ ይህ ተቋም በቀጥታ አስፈጻሚው አካል ጋር በተለያየ መንገድ የሚሰራና በቅድ ዝግጅትና አፈጻጸም ግምገማ ላይ የሚሳተፍ።
ሶስት ቀናት በሚቆየው በዚህ የውይይት መድረክ በኢትዮጵያ ፖለቲካና በአማራ ክልል ህዝብ ላይ ያተኮሩና በሌሎች ርዕሰ ጉዳዮች ላይ ውይይት ይደረጋል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ።
እንግዲህ አስቴር ለትላንትና ዘገባው ዛሬ ስላስተላለፍ ነው ዛሬ የሚለውን ያዘባችሁ እንድታደምጡት እንጠይቃለን አድማጮቻችን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን ብለን እንሰናበታለን።
የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላጣ ብርቱ መስዬ ልቤን ሰግፌ ካንተ ልብ ጥዬ እጄን ሰጠው
Kun Radio Sagale Americati.